የታላቁ ህዳሴ ግድብ ሁለተኛ ዙር ሙሌት መጠናቀቅ ግብጽ እና ሱዳን መራሹን ዓለም አቀፍ ጫና ያለዝበዋል ሲሉ ምሁራን ገለጹ። ለኢትዮጵያውያንም የኩራት ምንጭና የአንድነት ስሜት መፍጠሪያ ይሆናል ብለዋል። አዲስ ቸኮል ተጨማሪ አለው።
ባህረማያና ድሬዳዋ ዩኒቨርሲቲን ያስተምሩ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁራን የታላቁ ህዳሴ ግድብ ሙሌት ለኢትዮጵያውያን ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ፋይዳ ያለው ነው ብለዋል። ባህረማያ ዩኒቨርሲቲ ማህበራዊ ሳይንስ መምህሩ አቶ መገርሳ ነገራ ግድቡ ለኢትዮጵያውያን ሁሉ የኩራት ምንጭ ነው ብለዋል።
የኢትዮጵያ ህዳሴ ግድብ ሁለተኛ ዙር እንደ ተጠናቀቀ ተገልጿል። ይሄ በጣም ኢትዮጵያውያንና ዜጎቿን የሚያኮራ እንደውም ደግሞ ኢትዮጵያን ይህን ግድብ እንዳይሞላ እንዳይሰራም ቀን ከሌሊት የሚሰሩትን ትልቅ ትምህርት ያስተማራቸው ነው ብዬ ነው የሚያምነው። ስለዚህ ግድቡ ከማህበራዊ አንጻር ትልቅ እንድምታ ነው ያለው የሚል ነው ያለኝ። ምክንያቱም አንደኛ ይህ ግድብ ሁሉንም የኢትዮጵያ ዜጎች ያለ ፖለቲካ አመለካከት የተለያዩ ልዩነቶች እንዳሉ ሆኖ በአንድነት በጋራ የሚሰሩት ነው። ሁለተኛ ደግሞ ለወደፊት ኢትዮጵያ ለማደግ ካላት ፍላጎት አንጻር ፍላጎት ብቻ ሳይሆን በተግባርም ለማደግ ትልቅ መሰረት የምጥል ብዬ ነው የሚያስበው። ስለዚህ ይሄ በጣም የሚያስደስት ትልቅ ኩራት የሚፈጥር ነው ብዬ ነው የሚያስበው።
ግድቡ ካለው ማህበራዊ ፋይዳ ባሻገር ከታላቁ ህዳሴ ግድብ ጋር በተያያዘ ኢትዮጵያ እየደረሰባት ያለው ዓለም አቀፍ ጫና በከፊል እንደሚቀንስ ነው አቶ መገርሳ የሚናገሩት።
ግድቡ ሞልቶ ከሞላ በኋላ የፖለቲካው ጫና ሊቀንስም ሊጨምር ይችላል የሚል እይታ ነው ያለኝ። በአንድ በኩል ሊቀንስ ይችላል የምልበት ምክንያት ግድቡ ሁለተኛ ዙር ሞልቶ ውሃው አለመቀነሱ ወይም ደግሞ የውሃው ፍሰት ቀንሶ ግብጽና ሱዳን ላይ ያን ያህል ጫና አለማሳደሩ በፖለቲካ በኩል ያለው ጫናን ሊቀንስ ይችላል። በሌላ በኩል ደግሞ በተለይ ደግሞ ከግብጾች የፖለቲካ ጫና አሁንም ሊቀጥል ይችላል። ምክንያቱም ግብጾች ከመጀመሪያው ጀምሮ ጉዳዩን የውሃ ጉዳይ ብቻ ሳይሆን አፍሪካ ቀንድና ምስራቅ አፍሪካ የበላይነት ጉዳይ ወይም ደግሞ ሄጀሞኒ የመሆን እንደገና ደግሞ የጂኦፖለቲካል ግንፍካት ጋር አያይዘው ነው የሚያዩት። ከዚህ አንጻር ግድቡም ተሞልቶ የሚያገኙትም ውሃ ያው ሆኖ የፖለቲካ ጫና ሊቀጥል ይችላል።
በድሬዳዋ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህርና የትምህርት ክፍሉ ኃላፊ አቶ አሰፋ ካፋም በዚህ ረገድ ተመሳሳይ ሀሳብ ነው ያላቸው። ሆኖም ጫና አድራጊዎቹ ግብጽና ሱዳን ብቻ አይደሉም ባይ ናቸው አቶ አሰፋ።
የግብጽና የሱዳንን በተመለከተ ወይም የዓለም አቀፍ ተቋማትንም አንድ ላይ በተመለከተ በእርግጠኝነት ከዚህ በኋላ እያሳደሩ ያሉትን ተጽዕኖ ያቆማሉ ወይም ያቆም ብሎ መደምደም አይቻልም። ግን ምንድነው አንድ መረዳት የምንችለው ነገር ግድ ነው። በቃ አሁን በተጨባጭ ኢትዮጵያ እያሳየች ነው፣ ግድቡን እየሞላች እያሳየች ነው፣ የምትፈልገውን ነገር እያሳካች ነው። ስለዚህ ከዛ አንጻር ያላቸው ፍላጎት ወይም ደግሞ ማሳካት የሚፈልጉት ምኞታቸው ይቀንሳል የሚል ግምት መውሰድ ይቻላል። ምክንያቱም ምንድነው እነሱ አላማቸው ግድቡ እንዳይሰራ ነው፣ ትልቁ አላማቸው እኛ ብቻ እንጠቀም የሚል ነው። ምናልባትም ደግሞ በእጅ አዙር በግብጽና በሱዳን ጀርባ የሚመጡ ደግሞ ሌሎች የአውሮፓና አሜሪካን የመሳሰሉ ሀገሮች ሊኖሩ ይችላሉ። ምክንያቱም በቀጠናው በቀጣይ ጊዜያት ኢትዮጵያ የበላይነቷን ትይዛለች የሚል የቅርብ ጊዜ ሀሳብ አላቸው። ስለዚህ ኢትዮጵያ የበላይነቷን እዛ ጋር እንዳትይዝ ይሄ የዓለም አቀፍ የፖለቲካ ስርዓቱን በራሳቸው መንገድ ቅርጽ ለማስያዝ የሚሞክሩበት ሁኔታ አለ።
አቶ አሰፋ አያይዘው ሙሌቱ ኢትዮጵያ የፈለገችውን ነገር ሉዓላዊነቷን ሳታስደፍር ለማሳካት እንደምትችል ማሳያም ጭምር ነው ብለዋል። ግድቡ አሁን ባለው አቅምም ቢሆን ከጎረቤት ሀገራት ጋር ለመተሳሰርና ዲፕሎማሲያዊ ትርፍ ለማግኘት እንደሚጠቅም ጭምር ነው አቶ መገርሳ የሚናገሩት።
ታላቁ የኢትዮጵያ ህዳሴ ግድብ በጣም ትልቅ ወይም ደግሞ ግዙፍ ፕሮጀክት ነው። ይሄ ግዙፍ ፕሮጀክት ደግሞ ኢትዮጵያን ብቻ ሳይሆን ምስራቅ አፍሪካን የማተሳሰር አቅም ያለው በጣም ግዙፍ የሆነ የታላቁ ኢትዮጵያ ህዳሴ ግድብ ቀርቶ እነ ተከዜ ግድብ እና ሌሎቹ ራሱ የአፍሪካ ሀገራትን በተወሰነ መልኩ የማስተሳሰር የመተባበር ስሜት እንዲፈጠር አድርጓል። ለምሳሌ የቡሩንዲ መንግስት ባለፈው የኢትዮጵያ ህዳሴ ግድብን በጉጉት ነው የምንጠብቀው፣ ምክንያቱም የታላቁ ኢትዮጵያ ህዳሴ ግድብ ለእኛ የሀይል አቅርቦት እንድንገዛ ያስችለናል የሚል ቀና የሆነ አመለካከት ይዞ እንትን ስሎ ነበር እና ከኢኮኖሚ አንጻር አንደኛ ሀገር ውስጥ ብዙ በሀይል እጥረት በተለያየ ምክንያት በግማሽ የሚሰሩ ፋብሪካዎች ወይም ደግሞ ኢንዱስትሪዎች በሙሉ አቅማቸው እንዲሰሩ ያደርጋል። ይሄ ደግሞ ለወጣቱ የስራ እድል ይፈጥራል። ከዛ ባለፈም ደግሞ ኢትዮጵያ ከምታመነጨው ላይ የተወሰነውን ለሌሎች ሀገራት በአንድ በኩልም ዲፕሎማሲ ነው፣ በሌላ በኩልም ደግሞ የኢኮኖሚ ገቢ ማስገኛ ነው።
አቶ አሰፋም የአቶ መገርሳን ሀሳብ ደግፈው የግድቡ ኢኮኖሚያዊ አስተዋጽኦ በራሱ ለሌላ ተጽዕኖ ፈጣሪነት መሰረት ይሆናል ይላሉ። ግብጽ የአስዋን ግድብና የመስኖ ፕሮጀክቶቿን ተግባራዊ በማድረግ ኢኮኖሚያዊ አቅሟን ማሳደግ በመቻሏ ዓለም አቀፍ ተጽዕኖ ፈጣሪነቷ ተጠናክሯል የሚሉት አቶ አሰፋ ኢትዮጵያም የህዳሴ ግድቡን ተጠቅማ የምታገኘው ኢኮኖሚያዊ እድገት የዜጎችን ህይወት ከማሻሻል ባሻገር ተጽዕኖ ፈጣሪነቷ እንዲጨምር አስተዋጽኦ ይኖረዋል ይላሉ። የዛሬ 11 ዓመት የተጀመረው የኢትዮጵያ ህዳሴ ግድብ ግንባታ ሲጠናቀቅ 6000 ሜጋዋት ኤሌክትሪክ ኃይል ያመነጫል የተባለ ሲሆን የሁለተኛ ዙር ያሙሌቱን ተከትሎ በአመት 700 ሜጋዋት ኃይል ማመንጨት እንደሚችል ነው አስቀድሞ የተያዘው ቅድሚያ መለከተው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።